Bambina BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ጋቢና የኢትዮጵያ ጠቅላይ ሚኒስትር ኳተር ናቸው። ለምን ጉዳይ
ይሄ ጉብኝት ዋነኛ ዓላማ በኳተርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር ዓላማ ያነገበ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። አክለውም በሳውዲ አረቢያ በእስራት ላይ የሚገኙት ሼክ መሐመድ አላሙዲ በእስር ላይ መሆናቸውንና በማህበረሰብ የመገናኛ ብዙሀን ሲሰራጭ የቆየው መረጃ የተሳሳተ መሆኑን ገልጸዋል።
እኔ ባለኝ መረጃ እንደዚህ አይነት ዜና ትክክለኛ ዜና አይደለም።
ወደ ካታር ከማምራታቸው በፊት ጠቅላይ ሚኒስትሩ ብሔራዊ ደህንነትን በተመለከተ ውይይት አካሂደዋል። ዝርዝሩን ይዘናል።
137 ኢትዮጵያውያንን በህገ ወጥ መንገድ ወደ ኬንያ እንዲገቡ ያደረጉ የተባሉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀርበዋል። ከናይሮቢ ዜናውን ይዘናል።
በአፍሪካ የሙዚቃ ሽልማት ከታጩት አምስት ኢትዮጵያውያን መካከል ሐመልማል አባተ አሸንፋለች።
አንድ ዘፈን ያወጣችሁን አዲሱ ስትልክልኝ አወደድኩት። ደሴም ታይም ቻንስ ያለው መሰለኝ እና ልላከው እና ሰዎቹ እሷ ሳልነግራት ማለት ነው ልላከው እና ሰዎቹ ምን እንደሚሉ የእነሱን ሪሰፕሽን ልውሰድ አልኩ። ከላኩ በኋላ ናሚኔት ተደርገዋል ስባል የዛኔም ነው።
ዲጄ ሲራክ ነው ከኒውዮርክ ከሐመል ማልክ ጋር አብረው ይሰራሉ። በስተመጨረሻ በዋሽንግተን ዲሲና አካባቢዋ ኢትዮጵያውያንን በጥበብ ዙሪያ የሚያሰባስብ ድርጅትን የ17 ዓመት ጉዞ የሚያስቃኝ ዘገባ ይዘናል።
ልክ የዛሬ 17 ዓመት በ2000 ዓመተ ምህረት ሾቦት የምትባል ትንሽ ክለብ ውስጥ አንደርግራውንድ 30 ሰዎች አንሞላም ጁላይ ነው የጀመርነው።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ።
በሶማሌላንድ ግዛት እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም አንስቶ በ14 ዓመታት ውስጥ ማለት ነው ለሶስተኛ ጊዜ ፕሬዚዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተዋል። ሀርጌሳ ያለው የአሜሪካ ድምፅ ሬዲዮ ዘጋቢ ባርሃድ ካሬ የምርጫ ጣቢያዎቹ ረጅም ሰልፎች እንደታዩባቸው ገልጿል። አንዳንዶቹ ለመምረጥ የመጀመሪያ የመሆን ፍላጎት ስላላቸው ከሌሊቱ 9 ሰዓት አንስቶ መሰለፋቸውንም ጠቁሟል። የግዛቲቱ የምርጫ ኮሚሽን መራጮች ለአረጋውያንና ለደካሞች ቅድሚያ እንዲሰጡ አሳስቧል። 1642 የድምፅ መስጫ ጣቢያዎች እንዳሉ ይታወቃል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ 12 የእስያ አገሮችን ጎብኝተው ወደ ሀገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ ሰጣለሁ ብለዋል። ፊሊፒንስ በሚካሄደው የእስያ ሀገር መሪዎች ጉባኤ ጎን ዛሬ ባደረጉት ንግግር ንግድን አስመልክቶ አበይት መሻሻሎችን አድርገናል ብለዋል። ጉብኝታቸው ቻይናን ላቀፉ በርካታ ኩባንያዎች የ300 ቢሊዮን ዶላር ሽያጭ አስገኝተዋል ሲሉ አክለዋል። አደርጋለሁ ስላሉት የንግድ መግለጫ ግን የሰጡት ፍንጭ የለም።
የሊባኖስ ጠቅላይ ሚኒስትር ሳዕድ ሐሪሪ ሳውዲ አረቢያ ሆነው በቅርቡ ወደ አገር ይመለሳለሁ ሲሉ ትናንት አስታውቀዋል። ከአንድ ሳምንት በፊት ቅዳሜ ከስልጣን መውረዳቸውን ያሳወቁትም እዛው ሳውዲ አረቢያ ነበር። ሐሪሪ ሪያድ ሆነው ፊውቸር ቲቪ ከተባለ የድርጅታቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ታስረዋል። ከስልጣን የወረዱትና ከአህዝ አላህ ጋር የነበራቸውን የጥምረት መንግስት ያፈረሱት በሳውዲ አረቢያ ተገደው ነው የሚለውን ወሬ አስተባብለዋል።
በኢራቅና በኢራን ድንበር ላይ ትላንት በደረሰው ከባድ የመሬት ነውጥ ከ300 ሰዎች በላይ ሞተው 2500 ቆስለዋል። የኢራን መንግስት ሚዲያ 328 ሰዎች ማለቃቸውንም ዛሬ ገልጿል። ብዙዎቹ የሞቱት ኬርማንሻህ በተባለው ክፍለ ሀገር በመትገኘው ሳርፖል ኤ አዛሃብ በተባለች ከተማ መሆኑን ዘግበዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችንን መልሳችሁ
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው ነኝ። አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት ይፋ የሥራ ጉብኝት ካታር ገብተዋል። ጉብኝቱ የሁለቱን አገራት ግንኙነት በማጠናከር ላይ ያለመ መሆኑን ከልዑካን ቡድኑ ጋር አብረው የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ገልጸዋል። እዛው መካከለኛው ምስራቅ ውስጥ በሳውዲ አረቢያ መንግሥት ቁጥጥር ስር የሚገኙት ትውልደ ኢትዮጵያዊው ቢሊየነር ሼክ መሐመድ ሁሴን አላሙዲ ተፈተዋል በሚል በማኅበረሰብ ድረገጾች የተሰራጨው መረጃም የተሳሳተ መሆኑን አክለው ተናግረዋል። አቶ መለስም በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ይዟል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ካታር ያመሩት ሚኒስትሮችና ሌሎች ባለስልጣናት ያሉበት ከፍተኛ የኢትዮጵያ መንግስት የልዑካን ቡድን በመምራት ነው። የጉብኝቱ ዓላማም ከሁለቱ ሀገራት የሁለትዮሽ ግንኙነት ጋር የተገናኘ መሆኑን ከልዑካን ቡድኑ ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ከካታር በስልክ ነግረውኛል።
ፌዴሪ ጠቅላይ ሚኒስትር ክቡር ኃይለ ማርያም ደሳለኝ የተመራው የልዑካን ቡድን የሀገሪቱን ከፍተኛ ባለስልጣናት ይዟል። የውጭ ጉዳይ ሚኒስትሩ አንደኛው ናቸው። ይሄ ጉብኝት ዋነኛ ዓላማ በኳታርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር ዓላማ ያነገበ ነው። የኳታሩ ምር ሚያዝያ 2009 አዲስ አበባ መጥቶ ነበር። የዛ ተከታይ አድርጎ ሊወሰድ ይችላል። ስለዚህ በአጠቃላይ ዓላማው በኢትዮጵያና በኳታር መካከል ያለውን ግንኙነት ወደ ተሻለ ምዕራፍ የማሳደግ ነው። ከዚህ በፊት የተመፈረሙ ስምምነቶች አሉ። እነዚ ስምምነቶች ያሉባቸውን ደረጃ ያያል። በሁለቱ ሀገሮች መካከል ሌላ ተጨማሪ የትብብር መስኮችም ካሉ ለመፈተሽ ጥረት ያደርጋል ተብሎ የተያዘ ጉብኝት ነው።
አቶ መለስ፣ ይህ ጉብኝት የሚካሄድበት ሰዓት በአንዳንድ የመካከለኛው ምስራቅ ሀገራት መካከል ከፍተኛ ክፍፍል የተፈጠረበትና ውዝግቦቹም የቀጠሉበት ነው። በካታር ላይ ተጥሎ የቆየው ማዕቀብ የዚህ ማሳያ ነው። አንድ የኢትዮጵያ መሪ በዚህ ሰዓት ወደ ካታር ሲያመራ እንድምታው ከተጠቀሱትም የዘለለ ይሆን ይሆን?
ይሄ ጉብኝት ከረዥም ጊዜ በፊት ታቅዶ በሂደት ላይ የነበረ ጉብኝት ነው። አሁን ጊዜውን ጠብቆ መካሄዱ ከዛ ጋር የሚያያዝ ነገር የለም።
ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ዶክተር ወርቅነህ ገበየሁ በጉብኝቱ በካታር ነዋሪ ከሆኑ ኢትዮጵያውያን ጋር ውይይት እንደሚያደርጉም አቶ መለስ አስረድተዋል።
እንግዲህ ዛሬ ክቡር የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ከኳታር አቻቸው ሼክ መሐመድ አልሳኒ ጋር ይነጋገራሉ። ማምሻውን የፌዴሪ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ መቀመጫቸውን ኳታር ካደረጉ ኢትዮጵያውያን የዲያስፖራ አባላት ጋር ይወያያሉ ተብሎ የጊዜ መሳያ ግብር ተይዟል።
እዚያው መካከለኛው ምስራቅ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ሼህ መሐመድ ሁሴን አሊ አሙዲ ተፈተዋል በሚል በአንዳንድ ማህበራዊ ድረገጾች የተሰራጨውን መረጃ በተመለከተም ቃል አቀባዩን ጠይቄያለሁ። እንደዚህ አይነት ጥሩ ዜና መስማት ደስ የሚል ነገር መሆኑን የገለጹት አቶ መለስ የተሰራጨው መረጃ ግን የተሳሳተ መሆኑን ተናግረዋል።
እንግዲህ እስክንድር፣ እንደዚህ አይነት በጎ ዜና መስማት ደስ ይላል። ዜናው አንተ እንዳልከው ቢሆን ሰየው ባልኩ ነበር፣ ግን እኔ ባለኝ መረጃ እንደዚህ አይነት ዜና ትክክለኛ ዜና አይደለም።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በሰጡት መግለጫ መንግስታቸው የትውልደ ኢትዮጵያዊውን ቢሊየነር ጉዳይ እየተከታተለ መሆኑን ጠቅሰዋል። ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን ነበር ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sararan Gabina VOA
Shirin Gabina
Blashangul 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 Zagabina Zagabina Blashangul
Blashangul እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደም ቀጥሎ ዘገባችን እናልፈው። 137 ኢትዮጵያውያንን በህገ ወጥ መንገድ ወደ ኬንያ እንዲገቡ ያደረጉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። ደጀኔ ቻፋና ቻኮ ጂሎ ዛሬ ናይሮቢ ማካዳራ ፍርድ ቤት ቀርበው ፖሊስ ማንነታቸውን አጥንቶ ስላላቀረበ የሳምንት ቀጠሮ ተሰጥቷቸዋል። ሁለተኛው ተከሳሽ ቻኮ ጂሎ የልጆች አባት ነኝ፣ ፍርድ ቤቱ የዋስ መብት ይስጠኝ ብሎ ቢጠይቅም የችሎቱ ዳኛ ማንነታችሁ እስኪጣራ ምንም አይነት ልንፈቅድላችሁ የምንችልበት መንገድ የለም በማለት ለመጪው ሰኞ ህዳር 11 ቀን 2010 ዓ.ም ቀጠሮ ሰጥቷቸዋል። ወደ ዘገባው።
ደጀኔ ቻፋና ቻኮ ጂሎ በኬንያ ፖሊስ ቁጥጥር ስር ከዋሉ ሳምንት አልፏል። ሁለቱ ግለሰቦች የተከሰሱት 137 ኢትዮጵያውያንን ወደ ኬንያ በህገ ወጥ መንገድ በማስገባታቸው ነው ተብሏል። ዛሬ ጠዋት በናይሮቢ ማካዳራ ፍርድ ቤት ቀርበው የነበሩ ቢሆንም ፖሊስ ማንነታቸውን አጣርቶ ስላልጨረሰ የአንድ ሳምንት ጊዜ ይሰጠኝ ሲል አቃቤ ህግ ጠይቋል። በዚህም መሰረት ፖሊስ የሁለቱን ግለሰቦች ማንነት እንዲያጣራ የችሎቱ ዳኛ ለሰኞ ህዳር 11 ቀን 2010 ዓ.ም ቀጠሮ ሰጥተዋል። ደጀኔ ቻፋና ቻኮ ጂሎ የኬንያ ዜጋ መሆናቸውን የሚያሳይ መታወቂያ ቢኖራቸውም ተከሳሾቹ መታወቂያውን እንዴት እንዳገኙ እስካሁን የቀረበ ማስረጃ የለም። በተጨማሪም የመጀመሪያ ተከሳሽ ደጀኔ ቻፋ ኢትዮጵያዊ ስም ስላለው የኬንያ ይሁን የሌላ ሀገር ዜጋ ፖሊስ በማጣራት ላይ መሆኑ ታውቋል። በሚመጣው ሰኞ የተከሳሾቹ አሻራና ሌሎች ማንነታቸውን የሚያሳዩ መረጃዎች እንዲቀርቡ ዳኛው ጠይቀዋል። ሁለተኛው ተከሳሽ ቻኮ ጂሎ ለችሎቱ እኔ የልጆች አባት ነኝ ብሎ ፍርድ ቤቱ በመያዣ ቦንድ እንዲለቀው ቢጠይቅም ጥያቄውን ችሎቱ ውድቅ አድርጎበታል። የዛሬ ሳምንት ኬንያ ፍርድ ቤት ቀርቦ የተፈረደባቸው 137 ኢትዮጵያውያን በአሁኑ ወቅት ናይሮቢ ኪማቲ እስር ቤት ውስጥ ይገኛሉ። ደጀኔ ቻፋና ቻኮ ጂሎ ጥፋተኛ ሆነው ከተገኙ በኬንያ ሕግ መሰረት እስከ 30 ዓመት እስራት ወይም የ30 ሚሊዮን የኬንያ ሺሊንግ ቅጣት ሊወሰንባቸው ይችላል ተብሏል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን ለዘገባው። ወደ ተከታዩ ዝርዝር ሰፋ ያለ ዘገባችን ደግሞ ወደ አዲስ አበባ ይሆናል የምንሄደው። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የኢትዮጵያ የብሔራዊ ደህንነት ምክር ቤት ሰሞኑን ዝርዝር የሥራ እቅድ አፈጻጸሙን ይፋ አድርጓል። የምክር ቤቱ ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትሩ ሲራጅ ፈጌሳ ናቸው። እሳቸው እንዳሉት በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘለቄታነት ለመፍታት ከፌዴራልና ከክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ ነው ብለዋል። እንግዲህ በሀገሪቱ ወቅታዊ ጉዳዮች ላይ ባለፈው ዓመት ከመንግስት ጋር የተወያዩት ተቃዋሚዎች ግን ምክር ቤቱ ሰው ስለ መኖሩ እንኳ እንደማያውቁ ተናግረው ለሀገሪቱ የሚበጀው ለህዝቡ ጥያቄ ምላሽ መስጠት ነው ብለዋል የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ። እስክንድር ፍሬው ሁሉንም ዝርዝሩን ይዟል።
በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የብሔራዊ የደህንነት ምክር ቤት ስብሰባ የፌዴራልና የክልል ባለስልጣናትና የጸጥታ መዋቅሮች አመራሮች የተሳተፉበት ነው። ምክር ቤቱ የአገሪቱን ሰላምና ጸጥታ በዘላቂነት ለማስጠበቅ በሚል ያዘጋጀውን ዝርዝር የስራ እቅድ ይፋ ማድረጉም በአገር ውስጥ የመገናኛ ብዙሀን ተገልጿል። ለእነዚሁ የመገናኛ ብዙሀን መግለጫ የሰጡት ደግሞ የመከላከያ ሚኒስትሩና የምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። የአስቸኳይ ጊዜ አዋጅ ከተነሳ በኋላ በአብዛኛዎቹ የአገሪቱ አካባቢዎች ሰላምና ጸጥታ መረጋገጡን ሚኒስትሩ ጠቅሰዋል። አሁንም በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ግን የመከላከያ ሰራዊትን ጨምሮ የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ መሆኑን አብራርተዋል።
የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉን በፌዴራልም በክልልም። ስለዚህ እነኚህ አካላት በዋነኛነት ተቀናይተው አንዱ የሚጎለውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። ያ ማለት የአንደኛውን ስልጣን ሌላው በሚጋፋ መልክ ሳይሆን በየስልጣን ደረጃቸው ተቀናጅተው ነው የሚሰሩት። ይህን ስራ በጋራ ያቅዳሉ። በጋራ አቅደው ይህን እቅድ በጋራ ተገብራሉ። በፌዴራል ምክር ቤቶችም በክልል ጸጥታ ምክር ቤቶችም ጭምር ማለት ነው። ከዚህ አንጻር ጥሩ መግባባት ጥሩ መናበብ ተፈጥሯል።
በቅንጅት ከመስራት አንጻር ከመግባባት ላይ መደረሱንም ነው ሚኒስትሩ የተናገሩት።
የዜጎች የህዝቦች ሰላማዊ የሆነ እንቅስቃሴዎች በምንም ሁኔታ መታወክ የለባቸውም። ስለዚህ ይሄ ስራ በተደራጀ በተጠናከረ መልክ እንዲሰራ ደግሞ ከፌዴራል እስከ ክልል፣ እያንዳንዱ ክልል ደግሞ ከክልል በታች እስከ ቀበሌ ያለውን እቅዱን በዝርዝር ከየክልሉ ከየአካባቢው ነባራዊ ሁኔታ በመዘርዘር አቅዶ ወደ ተግባር መገባት እንዳለበት ነው መግባባት ተፈጠረ ነው።
ከገዢው ፓርቲና መንግስት ጋር እየተደራደሩ ያሉ አንዳንድ ተቃዋሚ ፓርቲዎች ግን ስለ ምክር ቤቱ መኖር እንኳን እንደማያውቁ ገልጸዋል። 16ቱ ተቃዋሚ ፓርቲዎችና መንግስት በአገሪቱ ወቅታዊ ሁኔታ ላይ ከሳምንት በፊት መወያየታቸውን የመያድ ምክትል ሊቀመንበር አቶ ሙልጌታ አበባ አስረድተዋል። በዚህ ውይይትም ቢሆን ግን ስለዚህ ምክር ቤት የተነሳ ነገር የለም ባይናቸው። ስለ ምክር ቤቱም ሆነ ስለ ዝርዝር እቅዱ ለማወቅም ሆነ አቋም ለማንጸባረቅ በቀጣይ የሚሆነውን እንደሚጠብቁ ምን ያስረዱት።
ይሄ ደግሞ እንዴት እንደሚፈጸም ዝርዝር ነገሩን ማየት እንፈልጋለን። አሁን ተግባራዊ ሲያደርጉት እንዴት እንደሚያስፈጽሙ፣ ምን አስበው እንዴት ሊያደርጉት እንዳሰቡ ከዚህ በፊት የምናውቀው ነገር የለም። ከዚያ ዝርዝር ነገር ተነስተን ግን የድርጅት አቋም እናንጸባርቃለን ወይም መግለጫ እናወጣለን። በዚህ ጉዳይ ላይ
በአገሪቱ ዘላቂ ሰላምና ጸጥታ የሚያመጣው ግን ህዝቡን ማዳመጥ ብቻ መሆኑን የመያድ ምክትል ፕሬዝዳንት ተናግረዋል።
ለግጭቱ መፍትሄ ይሆናል ወይም ለዚች ሀገር መረጋጋት ለህዝቦቿም ሰላም መፍትሄ ይሆናል ብለን የምናስበው የህዝቡን ጥያቄ መመለስ ነው። ሌላ ምንም መፍትሄ ሊሆን የሚችል ነገር የለውም። ጥያቄው የህዝቡ ጥያቄ፣ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የመልካም አስተዳደር እጦት ጥያቄ፣ በጣም ረጅም ጊዜ ስንለው የቆየነው ጥያቄ ነው። አሁን ተጠራቅሞ ኢህአዴግ እግር ስር የወደቀው እና ሊያራምደው ያልቻለው ኢህአዴግን ራሱ ለረጅም ጊዜ ስንነግረው የቆየነው ነገር ነው። አሁንም ቢሆን ኢህአዴግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋገጣል የሚል እምነት ከባድ ነው ብሎ ማመን። በምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። በኃይል የሚመጣ መፍትሄ ዘላቂ መፍትሄ ሊሆን አይችልም። በመነጋገር ህዝቡን የህዝቡን ጥያቄ ለመመለስ ዝግጁ መሆን አለበት ኢህአዴግ።
በዚሁ የደህንነት ምክር ቤት ስብሰባና ዝርዝር የስራ እቅድ ላይ ከመንግስት ተጨማሪ መረጃ ለማግኘት እየሞከርኩ ነው። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው።
ከላይ የሰማችሁትን የሐመልማል አባተን ሐረር አስመልክቶ ዲጄ ፋቱ ዜና አለው። ተጨማሪም የዚህ የኢትዮጵያ ብሔራዊ ደህንነት ዙሪያ አስተያየት ለመስጠት ነው የመጣው ይባላል።
እሱ ይቆየን።
እሺ፣ ሐመልማል አሸንፋለች።
ሐመልማል ትናንት በተካሄደው በአፍሪካ ሙዚቃ ዋርድ አፍሪማ 2017 ላይ አሸንፋለች። የሚገርም ነው እንግዲህ ያስደመጥነው ሙዚቃ ከመግባታችን በፊት ሐረር የተሰኘው ሙዚቃ ነው። በቤስት ትራዲሽናል ወይም ባህላዊ ዘርፍ ነው ያሸነፈችው። ሌላም አምስት ሙዚቀኞች ተሳትፎ ነበር። እንግዲህ እሷ ናት ያሸነፈችው። በጣም ደስ ይላል።
መንገድ ላይ ነው ያለችው፣ ወደ ሀገሯ
እየተመለሰች ነው። ግን በዚህ አጋጣሚ እንግዲህ ለአድማጮቻችን ይህንን እዚያ ወር ላይ እንድትሳተፍ ከረዳት መካከል ዲጄ ሲራክ ይባላል። እዚህ ኒውዮርክ ነው የሚኖረው። እንደ ማኔጀር ዋል ነው
ዲጄ ሲራክን አነጋግሯል።
ሰላም ጋቢና፣ ሲራክ እባላለሁ። ሲራክ ጌታቸው ኮፋውንደር አፍሪኮሎጂ ነኝ እዚሁ አሜሪካ ውስጥ እና አዲስ አበባ።
እንኳን ደህና መጣ። አሁን እንኳን የመጣሁት ሐመልማል አባተ ትናንት በተደረገው በአፍሪካን አዋርድስ ላይ ሚዚክ አዋርድስ ወይም አፍሪማ 2017 ላይ አሸንፋለች። እንግዲህ የዚህ ቁስቋሹ እንድታመለክት እንድትወዳደር የገፋፋት አንተ ነህ። ባለፈው ኢንተርቪው ሳረጋት እየነገረችኝ ነበረ።
ዲጄ ሲራክ ነው ሳይጠይቀኝ ነው የላከው። ልኮት ኖሚኔት ከሆነ በኋላ ነው የነገረኝ።
በመጀመሪያ እንኳን ደስ አለ። ምን ተሰማህ?
እንኳን አብሮ ደስ ለሀገራችን ነው ያሸነፍ ነው።
ከው ለምን ልታስመዘግብ አትፈለግ እንድትሳተፍ ፈለግ?
አሁን የአፍሪካ ሲቹዌሽን ትንሽ ፖፑላር ሆኗል። ስለዚህ የአፍሪካ ሙዚቃ ፓፑላር ሲሆን የኢትዮጵያ እና ኢስተርን አፍሪካ ደግሞ ብዙም አይታይም ሬፕሬዘንቴሽን። ሶ ያው የራሴ ቻለንጅ ብዬ ወስጄ የእኛን አካባቢ ለማስተዋወቅ እና ከአፍሪማ ጋም እንሰራለን በሌላም ሬከርድ ሌብሎችም ጋር ስለምንሰራ ያንን ዲቨሎፕመንት ታስኩን መውሰድ ፈልጌ ላስት የር አንተነን ምናሉ ገፍተናል ሄልፕ አድርገናል። ጃኖ ባንድንም ሬጅስተር እንዲያደርጉ አድርገን ነበረ ላስት ይር። ባያሸንፉም ያው ሬኮግኒሽኑን ተገኝተዋል ለእነሱም አዝ አን አርቲስት ለኢትዮጵያ ሙዚካል እንትን አቢሊቲ እና ከሀምል ማልጋ መጀመሪያ ስለ ፕሮዳክሽን ነበር ስናወራ የነበረው። አዲስ ነገሮች ፕሮዳክሽንን መስራት እንጀምራለን እና እሱ ላይ እያወራን እያለ አንድ ዘፈን ያወጣችሁን አዲሱ ስትልክልኝ አወደድኩት። ደ ሴም ታይም ቻንስ ያለው መሰለኝ እና እስቲ ልላከው እና ሰዎች እሷን ሳልነግራት ማለት ነው ልላከው እና እስቲ ሰዎች ምን እንደሚሉ የእነሱን ሪሰፕሽን ልውሰድ አልኩ። ከላኩት በኋላ ናሚኔት ተደርገዋል ስባል የዛኔም ነው እሷ
አዎ ነግራኛለች እንደዛ
ሰርፕራይዝ ሆነች እና እሺ ሰው ምንድን ነው እሷም እንደ ትልቅ ነገር አልወሰደችውም ኦኬ ብላ እንስላለን። ግን ታይም ሆና ጊዜ የሄደ እያለ ፊግርድ አውት ዳት ካይንድ ኦፍ አ ቢግ ዲል ትልቅ ነገር ነው እና
ዋው ያው እኛ ዝም ብለን የመጣውን ስራ ብቻ እየወሰድን ነው እንጂ የምንቀረው ራሳችንን እንደዚህ መሸጥ ምናምን አናውቅም ብዙቻችን። እና ያው ይሄንንም በሚገርም ሁኔታ ብዙም እንትን አልነበረ ኤክሳይትድ አልነበርኩም። በኋላ ሳየው ለካ ዝግ ቢግ ምናምን ብዬ አሁን ትንሽ ፕሮሞት ማድረግን ጀምሬያለሁ
እና ቅርብ ቀን ነው መንቀሳቀስ የጀመረው እና በቅርብ ቀን እንደዚህ ውጤት ከታየ በደንብ ቢሰራበት ደግሞ ለውጥ አመጣለሁ ይላል። ያንተ አስተያየት ምንድን ነው በዚህ ጉዳይ ላይ?
አዎ አዎ ዴፊኒትሊ ሶ እናምንበታለን። እኛም ኢንቮልቭመንት ያው የውጭውንም ስላየን እና አገር ውስጥንም ፖቴንሻሉን ስላየን እንዴት አገር ውስጥን ያለውን ካልበሩን ትንሽ ወደ ላይ ማድረግ እንችል እና ኮንቴንደር እንዲሆኑ ከሌላ አገሮች ጋር ዓለም ውስጥ ኮንቴንደር እንድንሆን እንችላለን እና አሁን እኛም ኢንቮልቭመንታችን እዘን ኤንአር አርቲስትና ዲቨሎፕመንት ላይ እሱ ነው የምንገፋው።
እንግዲህ የተለያዩ አርቲስቶች መገናኘት አልቀረም ላይክ በዚህ ጉዳይ ላይ ምንድን ነው ቻሌንጆቹ ከእነሱ ጋር በምትሰራበት ላይክ ለመስራት በምትፈልግበትም ጊዜ ወይም በምትሰራበት ጊዜ ቻሌንጆቹ ምንድን ናቸው?
ከኢትዮጵያ አርቲስቶች ጋር ዩዥዋሊ በቃ ዴር ሴት ኢን ዴር ዌይ በመንገዳቸው እንትን ብለዋል እና ከዚህ ሌላ መንገድ የለም ነገር ነው አለ አይደለ። አልበሞች ሁል ጊዜ እንደ እንትና እንደተራ ተብሎ ነው የሚሰራ እንትና የሄደበት ጋር ነው እንደዚህ ነው እንደዚህ ነው ሶ ሁል ጊዜ ዩ ጌት ዘ ሴም ሪዛልት ዘ ሪዛልት አር ፕላስ ደግሞ አንደርስታንዲንግ የውጪ ቢዝነስ መንታል ኢን ሰንስ አይ ኖ አርቲስቶች ብዙ ጊዜ የሙዚቃ ቢዝነስ ላይ እና ቢዝነስ ላይ ኢንቮልቭመንት እንዲኖራቸውም አያስፈልግም። ከዚህ ነው ማኔጅመንት የሚኖረው ግን አት ዘ ሴም ታይም ደግሞ ማኔጅመንት ደግሞ እንዲገባው ያስፈልጋል የነሱ ስራቸውና ታስካቸው ምን እንደሆነ እንዲገባቸው። እንደዛ አይነት ኮልቸር ብዙም አልተፈጠረም። ሬከርድ ሌብል የሚባል ነገር የለም። ብዙ ነገሮች ዲስትሪቢዩሽን ምን ብዙ ነገሮች ከውጪ መማር የምንችለው ነገሮች ገና ኢትዮጵያ ውስጥ ብዙም እንትን ስትራቴጂ ኢትን ቴክ ሆልድ ያ
አሁን ብዙ እነሱ ነው። ብዙ ሙዚቀኞች እንግዲህ ማኔጀር ቀጥረዋል። እንደዚህ አይነት እንቅስቃሴ አለ እሱስ እንዴት ታየዋለህ? ላይክ የሆነ የሚታይ ነገር አለ?
አዎ ያው መቀየሩ ያስፈልጋል። አት ሴም ታይም ግን ያው አንዳንድ ጊዜ ማኔጅመንቱ ደግሞ ቢዝነሱም እንዲገባው ያስፈልጋል ብዬ አስባለሁ። አንዳንዴ ማኔጅመንቱንም ቡኪንግንም ምኑንም ዲስትሪቢዩሽን ሁሉም ሰው ማኔጀር ነኝ ብሎ ሁሉ ነገር ለማድረግ የተለያዩ ስራዎች ናቸው እና ስራቸውን ላይ ፎከስ አድርገው ይሄ ማኔጅመንት ከሆነ ያው እዚህ ሀገር ማኔጀር አለ፣ ቱር ማኔጀር አለ፣ የተለያዩ ማኔጀሮች አሉ እንትን ሃንድል የሚያደርገው።
ስለዚህ በደንብ አልጠነከረም ስሙ ነው እንጂ ያለው ስራው በደንብ ተከፋፍሏል።
ስራው ትንሽ ግፋት ያስፈልገዋል ብዬ አስባለሁ።
ምን ተስተካከለ? በጣም ጥሩ። መጨረሻ የምጠይቅ ጥያቄ፣ የኢትዮጵያ ሙዚቃ በዓለም ሙዚቃ ገብቶ ተወዳዳሪ መሆን ይችላል ብለህ ታስባለህ?
ኦፍኮርስ እንዴ የራሱ የኢትዮጵያ ሙዚቃ something that's so unique የተለያየ እንትን ያለው ከክፍለ ሀገሮቹ በል ከፓፕ እንትኑም ኮንተምፖራሪውም በል በሀይል ከንትን ማድረግ ይችላል። በቃ የተለያዩ ኢንስትሩሜንቴሽን እና ኤክስፐሪሜንቴሽን ያስፈልገዋል። ያው ልዩ ብለው ሁልጊዜም አት ደ ሴም ታይም ስታንዳርዱን ጠብቆ በአለም ላይ ራሱን ፕሬዘንት ማድረግ ይችላል እና ዴፊኒትሊ የራሱ እንትን አለው።
መወዳደር ይችላል፣ ማሸነፍም ይችላል። አሁን እንዳየ ነው። በጣም እናመሰግናለን ሲራክ። እንግዲህ አመል ማለንም ስናገኛት ጀምረን ስለዚህ ጉዳይ እናወራለን። እንግዲህ ስለሰጠን ቃለ መልስ በጣም አድርገን እናመሰግናለን።
አመሰግናለን።
አመል ማለን እንኳን ደስ ያለሽ እንላለን። ተጨማሪውን አርብ ጋቢና ሙዚቃ ላይ ዲጄ ፋቱ ይዞ ይመጣል። ወደ መጨረሻው ዘገባችን ስናልፍ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን በየወሩ የግጥምና የሥነ ጥበብ ምሽት ያዘጋጃሉ። በጣይቱ የባህልና የትምህርት ማዕከል አርብ ዕለት መሰባሰብ ከጀመሩ ታዲያ 17 ዓመት ሞልቷቸዋል። በማዕከሉ የግጥምና የጥበብ ምሽት 3451 ወጣትና አንጋፋ ደራሲያን ስራቸውን አቅርበዋል። መስታወት አረጋው የድርጅቱን መስራችና ስራ አስኪያጅ ደራሲ ገጣሚና ተዋናይ አለምፀሐይ ወዳጆን አነጋግራለች።
ልክ የዛሬ 17 ዓመት በ2000 ዓ.ም ሾቦት የምትባል ትንሽ ክለብ ውስጥ አንደርግራውንድ 30 ሰዎች አንሞላም በዓላችን መሆን የነበረበት ጁላይ ነው የጀመርነው። አለም እንደው አሁን ቁጭ ብሎ ሰው ግጥም በየወሩ ያዳምጣል ብለሽ ነው የሚል የተነገረኝ። በኋላ ምናልኳቸው ልክ አሁን እንዳላችሁ ከ30ው 15 ብንቀር ዝም ብለን ሁላችን እየጥጣን ግጥም አምጥበን እንለያያለን፣ ምን መጥፎ ነገር ነው፣ በቃ ዝም ብለን እንቀጥል በሚል ግጥም መናበብ ማንበብ ጀመርን። ተመስገን አያልቅበት እነ ኢሳያስ ሌሎችም ልጆች አብረውን ነው የጀመሩት። ከዛ በኋላ ድራማ ደግሞ ጀመርን፣ አያይዘን ቲያትር ሰራን። እንደውም የመጀመሪያው ቲያትር ጉዞዎቼ በክሬዲት ካርዶቼ የተያዙ ናቸው። ሸዊት ዩኒቨርሳል ትራቨል ጓደኛችን ነበር የዱቤ የአውሮፕላን ትኬት እየሰጠን ተነስተን ማናቀው ከተሞች ውስጥ ያኔ እንደዚህ ስለ ቲያትርም አልተለመደምም አይታወቅም ደውዬ ብቻ እንደ የትምህርት ቤት አዳራሽ ሲፈልጉበት ጭፍን ነበር ተነስተን የምንሄደው። የከሰርንበትን ጊዜ አለ፣ ያጣንበትን ጊዜ አለ፣ ባዶ እጃችን የተመለስንበት በዛ አይነት መልክ አድርገን ጀመርን። ከዛን ጊዜ ጀምሮ 201 ያላቋረጠ ወርሃዊ የግጥም ምሽት ተካሂዷል። በዛ ጊዜ ውስጥ ደግሞ በአቨሬጅ እየያዝን በያዝናቸው በወጣትና አንጋፋ ደራሲያን ወደ 3451 ጸሐፊያን ናቸው የተካፈሉት። ከእነዚህ ውስጥ ወደ 68 የሚሆኑ ትልልቅና አንጋፋ ወይም እውቅ ናቸው የምንላቸው ብዕረኞች ጋብዘን አምጥተናል። ከጋይ ጸጋዬ ገብረ መድኅን ጀምሮ እነ ሰይፉ መታፈሪያ፣ እነ ጋሽ ማሞድ፣ እነ ሰለሞን ደሬሳ፣ እነ ፕሮፌሰር አዱኛ፣ እነ ዶክተር ፈቃድ አዘዘ ያልጋበዝ ነው እና ከያሉበት ከኢትዮጵያም ይሁን ከአውሮፓም ይሁን ምሽታችን ውስጥ መጥተው ያረገጡ ጸሐፊያን የሉም። የእነሱን ታሪካቸውን እናቀርባለን፣ ስራዎቻቸውን ለወጣቱ እናሳያለን። ወጣቱ ደግሞ እየበረታ ሄደ። እዛ ቤት ግጥም ብዕር መያዝ ጀምረው መጽሐፋቸውን ደግሞ ያሳተሙ እንደነ ሳምሶን ያሉ እንደነ አቤል ያሉ አሉ ማለት ነው። መስከረም ያሉት የኮሜዲ ደረጃ እነ ብሩክን ያየሽ እንደሆነ እነ ስምኦንን ያየሽ እንደሆነ ከየስቴቱ እና አሁን አውሮፓ አብረናቸው ከሰራናቸው ጋር ደግሞ ሲቆጠር 101 አማተር ተዋንያን አሰልጥኗል። ተዋን የእኛ ጣይቱ ማለት ነው። ጸሐፊዎቹ ትንሽ ልጅ ከተባለ የሰባት ዓመት ልጅ ነው የመጨረሻው ትንሽ ልጅ እኛ ጋር ምሽት ያነበበ። በእድሜ ደግሞ ትልቅ ስንል ወደ 83-84 ዓመት ያላቸው አንጋፋ ሴት ያውም ገጣሚ ነበሩ፣ ወይዘሮ የወርቅኋ ይባላሉ። እንደዚህ ደግሞ በእድሜ ደግሞ ልዩነት ያንን ፋይል አድርገን ይዘናል። 19374 ያህል አድማጭ ግጥም አዳምጧል። ይህ እንግዲህ በስነ ጽሁፉ ረገድ ነው። 16 ያህል ወርክሾፖች ሰጥተናል። እነዚህ ወርክሾፖች በጋዜጠኝነት፣ በፊልም ጥበብ አሰራር፣ በግጥም አጻጻፍ፣ አማርኛ ቋንቋ ከየት መጣ፣ ግጥም እንዴት ይጻፋል፣ ለምን አማርኛ የኢትዮጵያ ቋንቋ ነው የሚሉ ትልልቅ ምሁራንን ከነ ዶክተር ኃይሉ ፍላጽ፣ እነ ዶክተር ሽመልስ ፍሬው፣ እነ ዶክተር ግርማን የሚያውቁት በሙያው የኖሩበትና የሰለጠኑትን አምጥተን በአመት አንዴ ደግሞ ኖቨምበር ሁሉ ጊዜ ያለማቋረጥ ወርክሾፕ ይሰጣል። እና አንዳንዴ እውነት ይሄ ሁሉ በዚች አመት ውስጥ ተሰራ እንደ ብዬ አንዳንዴ እኔም ራሴ ስለምገፋው አብሮኝ ያለውን ሰው በጣም ነው የምንሰራው። ልክ አሁንም ከ27 የስቴት ጉዞ በኋላ ነው ቴዎድሮስ ራዕይን እንደገና አውሮፓ ለ8 ሀገሮች ይዘን ሄድ ነው። እንደዚህ አይነት የማይሞከሩ የማይደፈሩ ነገሮች የምናደርገው ለቀጣዩ ትውልድ ነው። ሌላው በትምህርት ረገድ የምንሰራው ነው። ጣይቱ በፊት እንደ ኢንተርቴይንመንት ድርጅት ነው የተመሰረተው። እዛ ካልቸራል እና ኤዱኬሽን ያልንበት ምክንያት ነጻ ቱተሪንግ ትምህርት ስንሰጥ 5 ዓመት አለፈን። በባዮሎጂ ኬሚስትሪ፣ ማትስ ከቡ ዩኒቨርሲቲ ከሞንተጎመሪ ኮሌጅ መደበኛ ፕሮፌሰር ነጻ አገልግሎት እየሰጡ 85 ተማሪዎች ያህል ለኮሌጅ እንዲበቁ ኢትዮጵያውያኖችን ብቻ ሳይሆን ደግሞ ሌሎችንም ዜጎች ጭምር እየረዳል። የነጻ የትምህርት አገልግሎት ደግሞ ይሰጣል። አርብና ቅዳሜ መደበኛ የትምህርት ድጋፎች ይደረጋሉ። በቲያትሩ ረገድ 52 የሚሆኑ መደበኛ ደንበኛ ትልልቅ ቲያትሮች እንደ ጣይቱን መክፈት እንዳልኩት ማክቤዝን መክፈት ሁለገብን መክፈት ወይም የጋይ ጸጋዬ ፔትሮ ፊደል ማዶ የመጨረሻው ህይወቱ የጻፈ ድርሰት ነው። እንደነሱ አይነት ትልልቅ ተከበሩ ቲያትሮችን ጭምር አጠቃለው ከፍተናል።
የዚህን ሙሉ ቃለ መጠይቅ ማለትም ማዕከል ወደፊት ተጠናክሮ ምን ለመስራት እንዳሰበ የሚገልጸውን አለም ሳይ ወዳጆ የነገረችንን ሙሉውን ቃለ መጠይቅ ፌስቡክ ላይ ታገኙታላችሁ።
አድሬ አማሃሪክ ነው ፌስቡክ ስናስተናግዳችሁ ያመሸ ነው። ሄኖክ ሰማግዜርና
እኔም መስታወት አራጋው ነበር።
መልካም ምሽት።